Bambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ዕለተ ማክሰኞ ጳጉሜ 3 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በዛሬው ምሽት ኢትዮጵያውያን ከልፈተ ህይወታቸው በኋላ የአይን ብሌናቸው ለአይን ባንክ እንዲሰጥ ቃል እየገቡ መሆኑን የሚጠቁም ዘገባ አለን።
ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮቹ የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም ደጋፊዎቹም መጥተው በአይን ባንኩ እኛ ከህንፈታችን በኋላ የአይን ብሌናችን እንለግሳለን፣ በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ 30 እስከ ጳጉሜ 2 በነበረው ጊዜ የቃል የመግባት ስነ ስርዓት ነበር።
የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ የሆኑትን አቶ ነጋ ደምሴን የሰማችሁት በምሽቱ እንግዳ አድርገናቸዋል። ሁሉም የተሰኘው ሀገር አቀፍ የኮቪድ-19 ምርመራ ዘመቻ መጠናቀቁን አስመልክቶ አናግረናቸዋል። በምሽቱ ይደመጣል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየ ነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ካሰባሰብናቸው ዜናዎች ጋር ሀብታሙ ስዩም ይጠብቃችኋል።
አመሰግናለሁ ስመኝሽ። ሳይመን ማርክስ የተባለው ለአሜሪካ ድምፅ የሚሰራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ሲደረሰ ፓስፖርቱንና ተንቀሳቃሽ ስልኩን ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግሯል። ማርክስ አዲስ አበባ ላይ በአውሮፕላን እንዳይሳፈሩ ከተደረጉት ቢያንስ 4 ጋዜጠኞች አንዱ ነው። በደቡብ አፍሪካ ወደ 45 ሚሊዮን የሚገመቱ ሰዎች የምግብ ዋስትና እንደማያገኙ የዓለም የምግብ መርሃ ግብር ጠቁሟል። በቂና አቅማቸውን የሚመጥን ተመጣጣኝ ምግብ የማያገኙ ሰዎች ብዛት ካለፈው ዓመት በ10% ከፍ ማለቱን የምግብ መርሃ ግብሩ አክሏል። ለምግብ ዋስትናው እጦት ዋና ምክንያት የሆኑት የኮቪድ-19 ወረርሽኝ ክስተት፣ ከአየር ንብረት ለውጥና የበርካታ ሀገሮች ምጣኔ ሀብት በመንገዳገድ ላይ የሚገኝ ከመሆኑ ጋር የተዳመሩ ችግሮች ናቸው ተብሏል። ከሁሉም የተጎዳችው ግን ዚምባብዌ መሆኗ ታውቋል። በሀገሪቱ የምግብ ዋስትና እጦት የገጠማቸው ሰዎች እስከ ታህሳስ ወር ባለው ጊዜ ውስጥ 8.6 ሚሊዮን ይደርሳሉ ተብሎ ይጠበቃል። የሶማሊያ ጤና ሰራተኞች በገለጹት መሰረት በኮቪድ-19 ልንያዝ እንችላለን በሚል ስጋት ወደ ጤና ጣቢያዎችና ወደ ሆስፒታሎች ከመሄድ ብዙዎቹ ስለሚያፈገፍጉ ሶማሊያ ውስጥ ከወሊድ ጋር በተያያዘ የሐኪም ምርመራ የሚያደርጉ እናቶችና የሕፃናት መከተቡ ቁጥር እየቀነሰ ሄዷል። የጤና ሰራተኞች ታዲያ ለነፍሰ ጡር ሴቶችና ለሕፃናት የሚያስፈልገው ሕክምና ካልተደረገ በስተቀር ከኮቪድ-19 በባሰ ለህልፈት በሚዳርጉ የሚዘወተሩ በሽታዎች ሊጠቁ ይችላሉ የሚል ስጋት እንዳላቸው ገልጸዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የኢትዮጵያ አይን ባንክ የ2012 ዓመተ ምህረት የመጨረሻ ቀናትን ከአይን ብሌን ልገሳ ጋር በተያያዘ ህዝብን ለማንቀነት እየተጠቀመ ይገኛል። ጥረቱም ተሳክቶ ታዋቂ የፖለቲካ ሰዎችን ጨምሮ በርከት ያሉ ኢትዮጵያውያን ከልፈተ ህይወታቸው በኋላ የአይን ብሌናቸው ለባንኩ እንዲሰጥ ቃል እየገቡ ነው። ባንኩ ከሰሞኑ ሌላም መልካም ዜና ሰምቷል። ፒስሪ ለተሰኘው የተጽዕኖ ፈጣሪዎች ሽልማት የመጨረሻዎቹ እጩዎች መካከል አንዱ ሆኗል። ይህ ሽልማት የማህበረሰብ ህይወትን ለማሻሻል ከሚጠሩ ተቋማት መካከል ተለይተው የሚሸለሙበት ሲሆን ዩኒቨርሲቲ ኦፍ ቨርጂኒያ እና ኮንኮርዲያ የተሰኙት የትምህርት ተቋማት ከአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ዓለም አቀፍ ትብብር ጋር በመቀናጀት የሚያዘጋጁት ነው። በእነዚህና ተያያዥ ጉዳዮች ላይ ሀብታሙ ስዩም ከኢትዮጵያ አይን ባንክ ግንዛቤ ማስጨበጥ አስተባባሪ አቶ ነጋ ደምሴ ጋር ያደረገው ቆይታ የባንኩን አመሰራረትና ተግባራት በማስታወስ ይጀምራል።
እንግዲህ አይን ባንኩ የተቋቋመው በኢትዮጵያ አቆጣጠር በ1995 ወይም በፈረንጆቹ 2003 ነው። ዋና ዓላማው የተቋቋመበት ምክንያት እንደዚሁ በአገር አቀፍ ጥናት ሲካሄድ በኢትዮጵያ ውስጥ ከ300,000 ሰው በላይ በአይን ብሌንና ተያዥ ምክንያት አይነ ስውር ሆነው እንደተገኙ ጥናቱ አመላክቷል። ይህ የአይን ብሌን ጠባሳ አይነ ስውርነት ደግሞ ሊድን የሚችለው ብቸኛው አማራጭ በየትኛውም ዓለም ላይ ከሌላ ሰው በተገኘ የአይን ብሌን ንቅለ ተከላ ሲደረግለት ነው። ይህንን ችግር ያዩ በዘርፉ የሰለጠኑ ባለሙያዎች እና በጊዜው ጉዳዩ ያንገበገባቸው ሰዎች ይሄ አይን ባንክ እንዲቋቋም ኦርቢት ኢንተርናሽናል የኢትዮጵያ የሚባል ዓለም አቀፍ አይን ላይ የሚሰራ ኤንጂኦ ነው። አዲስ አበባ ጤና ቢሮ እና የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጤና ጥበቃ ሚኒስቴር የዛን ጊዜ ወይም የአሁኑ የጤና ሚኒስቴር ማለት ነው በጋራ በሶስትዮሽ ስምምነት ነው ይሄን የአይን ባንክ ያቋቋሙት። ስለዚህ ዋና ዓላማው በአይን ብሌን ጠባሳ ምክንያት አይነ ስውር የሆኑ ሰዎች ከበጎ ለጋሾች በሚገኝ አይን ብሌን ንቅለ ተከላ ተደርጎላቸው መልሰው ብርሃናቸውን እንዲመለስ ለማድረግ ነው። ከዛ ባሻገር ደግሞ የአይን ብሌን ልገሳ ባህል እንዲደብር ሰዎች ከህልፈታቸው በኋላ አይን ብሌናቸውን እንዲለግሱ የግንዛቤ ማስጨበጫ ስራ ለመስራት ነው የአይን ባንኩ በዋናነት የተቋቋመበት ዓላማ። በጊዜው
እንግዲህ ባንኩ ስራውን ለመስራት እንዲያስችለው ቀደም ብለው እንደጠቀሱት ነዋሪዎች የአይን ብሌናቸውን እንዲለግሱ የማስተባበር ዘመቻዎችን በተደጋጋሚ ይሰራል። ከሰሞኑም እንግዲህ አዲስ ዘመቻ መጀመሩን ሰምተናል። ዘመቻው ምን ያክል ውጤታማ እየሆነ ነው? እነማንስ የአይን ብሌናቸውን ለመለገስ ተስማሙ የሚለውን እስቲ ባጭሩ ይንገሩን።
አይን ባንክ የተለያዩ የግንዛቤ ማስጨበጫ መንገዶችን ቀርጾ ይሰራል። በዋናነት ለጊዜው እየሰራበት ያለው ወጪም የማይጠይቀው በቀላሉ ለብዙ ህዝብ የሚደርሳል ብለን የምናስበው በሶሻል ሚዲያዎቻችን ነው። በሁሉም ሶሻል ሚዲያዎች ላይ አለን። የኢትዮጵያ አይን ባንክ ወይም አይ ባንክ ኦፍ ኢትዮጵያ ብሎ በዛ የግንዛቤ ማስጨበጫ ስራ እንሰራለን። ከዛ ባሻገር በታዋቂ ሰዎች ድርጅቶች እንደዚህ ፍላጎቱ እንደዋቸው ወደ አይን ባንኩ መጥተው እኛ በድርጅትም በግለሰብም በቤተሰብም የአይን ባንኩ ጋር መጥተው ቃል መግባት ይቻላል እና እንደዛ አድርገው ሲገቡ ለእኛ የማነቃቂያ እንትን ይሰጣሉ። አንድ ታዋቂ ሰው መጥቶ የአይን ባንኩ ጋር የአይን ብሌኑን ለመለገስ ቃል ሲገባ በዛው በተያያዥ እኔ እስከ ህልፈቴ ድረስ በዙሪያ ያሉ ሰዎችን ለማስተማር ዝግጁ ነኝ፣ እኔ አስተምራለሁ፣ ስለ ብሌን ልገሳ ባህል መዳበር የዙሪያ ያሉ ሰዎችን አሳምናለሁ እያለ ነው ቃል የሚገባውም። ምክንያቱም የአንድ ሰው አይን ብሌኑን ለመለገስ ቃል ገባ ማለት እሱ ህልፈት ያጋጥመው የሚለግሱት ቤተሰቦቹ ናቸው። የቃሉን እንዲፈጸም አሳምኖ ካልሄደ ለአይን ባንኩ ካላሳወቁት አይን ባንኩ ደግሞ ሊያነሳ አይችልም ማለት ነው ቃል ቢገባም እንኳን። ይህንን ስራዎች በቅድሚያ ሰርተው ማለፍ አለባቸው እና እነዚህን ነገሮች እዚህ ላይ ትኩረት አድርገን እንሰራለን። ከሰሞኑም አሁን ለምሳሌ የኢዜማ ከፍተኛ አመራሮቹ የሸዋስ አሰፋ ጨምሮ የድርጅት ጉዳይ ኃላፊው አባላቶቹም ደጋፊዎቹም መጥተው በአይን ባንኩ እኛ ከህልፈታችን በኋላ የአይን ብሌናችን እንለግሳለን፣ በዙሪያችንም ያሉ ሰዎች እስከዛው ድረስ እናስተምራለን ብለው ነሐሴ 30 እስከ ጳጉሜ 2 በነበረው ጊዜ የቃል የመግባት ስነ ስርዓት ነበር የነሱ። ይሄ ብዙ የማነቃቃት ስራ ሰርቷል ብለን እናስባለን። ሌሎችም እንደዚሁ ከዚህ በፊት ጉዞ አድዋ፣ ሮታሪ ክለብ፣ የቅዱስ ጊዮርጊስ የስፖርት ክለብ ደጋፊዎች በግሩፕ የገቡ ናቸው። ኢትዮፒካሊንግ የሚባል የሬዲዮ ፕሮግራም አለ። እነሱ ሲገቡ እንደዚህ በግሩፕም በግለሰብም ታዋቂ ሰዎች ሲገቡ ሰውን የማነቃቃት ባህሪው ከፍተኛ ነው እና እንደሱ እየሰራን ያለ ነው። ወደፊት እንግዲህ ደግሞ ትንሽ ቻለንጅ እያደረገን ያለው ሰውም ቃል ለመግባት እንደ ምክንያት እያነሳ ያለው ሃይማኖትን ነው እና ሃይማኖት አባቶች ላይ እሱን ጠንከር ብለን እንሰራለን ብለን እናስባለን። የኮሮናው ምክንያት ይዞን ነው እንጂ እነሱ ላይ በደንብ እንሰራለን ብለን እናስባለን። ይህን ከሰራት ለኢትዮጵያ አይደለም ለአፍሪካም የምንጠቅም እንሆናለን ብለን እናስበው።
እስካሁን ድረስ በእናንተ አገልግሎት ውስጥ ምን ያክል ሰዎች ተጠቃሚ እንደሆኑ ይንገሩኝ እስቲ።
የዚህ አመት ዳታ እንኳ እውነት ለመናገር በጣም የወረደ ነው። ምክንያቱም የኮቪድ ምክንያት ያልሰራንባቸው ወሮች አሉ። የተሰሩባቸው ወሮች በጣም ትንሽ ናቸው። ታካሚዎች አይመጡም። ምን የሚለግስ ሰው የለም። ዚህ አመት በጣም የወረደ ነው። በአጠቃላይ ግን በ17 አመቱ ነው አይን ባንኩ ከተቋቋመ ጀምሮ ለ2469 ያክል ወገኖች ከብርሃናቸው እንድመለስ ማድረግ ተችሏል ማለት ነው።
ትንሽ ቁጥር ይመስልናል እንዲሁ ስናየው ኢትዮጵያ ውስጥ ካለው የህዝብ ቁጥር አንጻር በጣም አናሳ ይመስለኛል። ለምንድን ነው ኢትዮጵያውያን በሚፈለገው መጠን ያልሰጡበት ምክንያት ምንድን ነው ብላችሁ ለማጣራት ለማጥናት ጥረት አድርጋችሁ ይሆን? ምን ምላሽ አገኛችሁ?
እኛ እንግዲህ እስካሁን ባለን መረጃ መሰረት እንዲሁ በሚመጡም በጥያቄም በማገኛቸውም አይን ብሌን የምንሰበስባቸው መንገዶች በነገራችን ላይ አሁን ሆስፒታልን መሰረት ያደረገ የአይን ብሌን ስብሰባ መርሃ ግብር አለን። ትልቁና ዋናው ትንሽ እየተንቀሳቀሰም ያለው እሱ ነው። ይሄ ማለት ምን ማለት ነው? አንድ ሰው ታሞ ወደ ሆስፒታል ይሄዳል። ሆስፒታል በሄደበት ጊዜ ስልፈት ሊያጋጥም ይችላል እና ለሚጨርሶ እንግዲህ ጥሪ ተደረገበት ስልፈት ካጋጠመው እዛ ሰው ጋር ቤተሰብ አባል ይኖራል። ስለዚህ የቤተሰብ አባል ካለ አንድ ሰው ህይወቱ ካለፈ በኋላ መብቱ ወደ ቤተሰብ አባል ስለሚሸጋገር ወይም ደግሞ ባል ወደ ሚስት ወደ ባል ስለሚሄድ ወይም የስጋ ዘመድ ካለ እዛ በአቅራቢያ ያሉትን ሰዎች አማክረን ሁለት ሰዎች ከፈረሙልን ስልፈት ያጋጠመው ሰው ቃል ቢገባም ባይገባም እንዲነሳ ይደረጋል። ምክንያቱም እኛ ምን ብለን እናስባለን፣ ይሄ ቃል ያልገባው ሰውዬ ቤተሰቦቹ ግንዛቤው ኑሯቸው ካመኑበት ወይ ቦታ ላይመቸው ይችላል፣ ወይ ደግሞ ግንዛቤው ሳይኖረው ቀርቶ ሊሆን ይችላል። እንደዚህ እንደሚጠቅም ግንዛቤው ሳይኖረው ቀርቶ ነው ብለን ነው የምንደመድበው እና በዚህ ፈቃደኛ ካገኘን እና ቤተሰብ ከለገሰልን እናመጣለን። አሁን ትንሽ ይሻላል እንጂ በፊት እኛ አማካሪዎቻችን የኔ ቤተሰብ ህይወቱ አልፎ አንተ እንዴት እንደዚህ ታደርጋለህ? እንዴት ያይን ብለን ትጠይቀኛለህ ብሎ ዱላም የሚያነሳ ነበረ። ትንሽ አሁን ግንዛቤው የተሻለ ለውጥ አለው ከጊዜ ወደ ጊዜ። አንደኛውና ዋነኛው ምክንያት ሰዎች የሚያነሱት ሃይማኖትን ነው። ሃይማኖቴ አይፈቅድም፣ ይሄ ሃይማኖት የኔ እንዲሆን ነው የምፈልገው እና በእኔ ሃይማኖት አይፈቅድም አለግስም ነው የሚሉት እና እኛ ብንነግራቸው እኛ ለማሳመን ብንሞክር የሃይማኖት አባቶች ስላልሆን በዘርፉ ያሉት የሃይማኖት አባቶች ቢያስተምሯቸው የተሻለ ነው ብለን ስላምን እነሱ ጋር ተቀራርበን ለመስራት እየሞከርን ነው አሁን ያለ ነው እንጂ ዋናው ትልቁ ቻለንጅ ሃይማኖት ነው። ሌላኛው ግንዛቤ ማነስ ነው እና ግንዛቤ ስለሌለው ነው እንጂ ማህበረሰቡ በዛ ዘርፍ ግንዛቤው ቢኖረው የማይለግስበት ምንም ምክንያት የለም ብለን ነው የምናስበው።
አቶ ነጋ፣ ከመለያየታችን በፊት በቅርቡ እንግዲህ ፒስሪ ለተሰኘ የተጽዕኖ ፈጣሪዎች ሽልማት ተቋማችሁ መታጨቱም ተሰምተዋል። ይህ ሽልማት የአሜሪካ መንግስትም የሚሳተፍበት እንደሆነ ሰምተናል። ማህበረሰባዊ ተጠቃሚነትን ከፍ ለማድረግ ለጣሩ ተቋማት የሚሰጥ እንደሆነ ይታወቃል። ለዚህ ሽልማት መታጨታችሁ ለስራችሁ ያለው ፋይዳ ምንድን ነው?
እንግዲህ ይህ ትልቅ ክብር ነው። በነገራችን ላይ አይን ባንኩ ኛው በአፍሪካ ኳሊቲ ሰርቲፋይድ የሚደረግ በየሁለት ዓመቱ ኳሊቲውን ኦዲት የሚደረግ አይን ባንክ ነው። በአፍሪካ ውስጥ ከሰሃራ በታች ባሉ የአፍሪካ ሀገራት ደግሞ እንግዲህ የቅርብ ጊዜ የመጡ ካሉ አላውቅም። እስካሁን ድረስ እኛ እስከምናውቀው ድረስ ከሰሃራ በታች ምንም የአይን ባንክ የለም ብለን ነው እያሰብን ያለ ነው። ከኢትዮጵያ አይን ባንክ ውስጥ አፍሪካ ውስጥ ብዙ አይን ባንኮች ተቋቁመዋል፣ ግን አቅማቸው ሳይችል ቀርቶ እንደዚህ ማህበረሰቡን ማሳመን ሳይችሉ ቀርተው የከሰሙ ብዙ አይን ባንኮች አሉ። ትልቁ የአይን ባንክ የሚባለው ደቡብ አፍሪካ ያለው እንኳን የአይን ብሌን ከውጭ እያስመጣ ነው ንቅለ ተከላው የሚካሄደው ማለት ነው። ይህን የግንዛቤ መጠን ከፍ ያደርግልናል ብለን እናስባለን። ዓለም አቀፍ እውቅናችንም ከፍ ይልልናል ብለን እናስባለን። ለስራችን ጥሩ ነገር ነው። እኛም እንድንነሳሳ በደንብ እንድንሰራ የሞራልም ድጋፍ ይኖረናል። እኛም የውስጥ መነሳሳት ይኖረናል ብለን እናስባለን። በእርግጥ የአይን ባንኩ ሰራተኞችም ቦርዱም ሁሉም በጣም በሞራል የሚሰራ ሰብአዊነት ተሰምቶት የአገልግሎቱም ሰብአዊ ስራ ስለሆነ ሁሉም በኃላፊነት የሚሰራ ነው። ንግድ ከዚህ በላይ በደንብ ኃላፊነት ተሰምቶ እንዲሰራና እንዲነቃቃ ያደርገዋል ብለን እናስባለን።
አቶ ነጋ ደምሴ፣ የኢትዮጵያ አይን ባንክ የግንዛቤ ማስጨበጥ አስተባባሪ፣ ለአሁኑ በጣም አመሰግናለሁ። መልካም ምሽት ይሁንልዎት።
እኔም አመሰግናለሁ። በአይን ብሌን ንቅለ ተከላ በተደረገላት በሰርጅኖቻችን፣ በሐኪሞቻችን፣ በቦርዱ፣ በአይን ባንኩ ስም እኔም በጣም አመሰግናቸው።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሀብታሙንና እንግዳውን አቶ ነጋ ደምሴን እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። በነሐሴ ወር መጀመሪያ ላይ የተጀመረውና ሁሉም የተሰኘው ሀገር አቀፍ የኮቪድ-19 ምርመራ ዘመቻ ተጠናቋል። የጤና ሚኒስቴር አዘጋጅቶት የነበረው የአንድ ወር ዘመቻ ውጤትም በዛሬው ዕለት ይፋ ተደርጓል። የጤና ሚኒስቴር የሕዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ ባለፈው አንድ ወር ውስጥ 200,000 ሰው ለመመርመር ታቅዶ ከግማሽ ሚሊየን በላይ ሕዝብ በመላው ሀገሪቱ መመርመሩን ገልጸዋል። በአጠቃላይ የዘመቻው ሂደትና ውጤት ዙሪያ ከዶክተር ተገኔ ጋር ቆይታ ያደረገችው ኤደን ገረመው ናት። ቀጥሎ ይቀርባል።
በአንድ ወር ጊዜ ውስጥ በህብረተሰቡ ዘንድ በኮቪድ-19 ዙሪያ ያለውን ግንዛቤ ለማስፋትና በተቀናጀ መልኩ 17 ሚሊዮን ቤቶችን በመድረስ ከ200 ሺህ በላይ ሰዎችን ለመመርመር አቅዶ የተጀመረው የሁሉም ዘመቻ ሙሉ ለሙሉ ከታቀደለት በላይ የሆነ አፈጻጸም ማስመዝገቡን የጤና ሚኒስቴር ይፋ አድርጓል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ዶክተር ተገኔ ረጋሳ ኮቪድ-19 ወደ ሀገሪቱ ከገባበት ጊዜ ጀምሮ ዘመቻው እስከጀመረበት ድረስ በነበሩት ጥቂት ወራቶች 468,000 ሰዎችን ብቻ መመርመር የተቻለ መሆኑን ጠቅሰው በአንድ ወር ጊዜ ውስጥ ግን 575,000 ሰዎችን መመርመር መቻሉን አስታውቀዋል።
ከምርመራ አንጻር ስናይ መጀመሪያ ይህን ዘመቻ ስንጀምር 468,000 ሰዎች ነበር ለዚህ ለኮቪድ 19 ምርመራ ያደረጉት። እንግዲህ ይህ ኮቪድ ከተከሰተ ጊዜ ጀምሮ ያለው በሙሉ የሚያጠቃልል ነው። ከዘመቻው ጋር ተያይዞ ደግሞ 575,000 ሰዎችን መመርመር ችለናል። ይሄ በፊት ከነበረው 5% ድርሻ ይይዛል። እንግዲህ በአንድ ወር ዘመቻ የተገኘ ነው ከምርመራ ጋር ስናይ እና በአጠቃላይ ደግሞ በፊት የነበረውና የአሁኑን ስንደምር በዘመቻ ውስጥ ከነሐሴ 30 ብቻ ከ1 ሚሊዮን በላይ ሰዎችን መመርመር የተቻለበት ሁኔታ ፈጥሮልናል። ይሄ ትልቅ እድል ነው ብለን መውሰድ እንችላለን። ከግንዛቤ መፍጠርና ቸልተኝነትን ከመቀነስ ህብረተሰቡም እንደገና ራሱን እንዲያይ እያንዳንዱ ዜጋ በተለይም ደግሞ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት በመስጠት የግንዛቤ የመስጠት የማስተማር በቤተሰብ ደረጃ እንዲሁም በአባወራ በቤት ደረጃ ወረዳ ውስጥ ካሉ ወረዳዎች እስከ 80% በላይ እንደርሳለን ብለን ነበር ያቀድ ነው። በዘመቻው የመጨረሻ ሪፖርት የሚያሳየው ካሉት ከ1200 አካባቢ የሚሆኑ ወረዳዎች ውስጥ 1096 ወረዳዎችን ማድረስ ተችሏል። ይህም እንግዲህ የሚያሳየው ከእቅዳችንም በላይ መሄዳችን የሚያሳየው።
ዶክተር ተገኔ ረጋሳ ከሪፖርቱ ውጤት በመነሳት ቫይረሱ በመላው ሀገሪቱ በሚገኙ የክልል ከተሞች መሰራጨቱን ገልጸው በተለይም ደግሞ በአዲስ አበባ፣ ኦሮሚያና ትግራይ ላይ ባሉ ከፍተኛ እንቅስቃሴዎች ምክንያት የቫይረሱ ስርጭት አስከፊ መሆኑንም ይገልጻሉ።
እዚህ ዘመቻ አንዱ ትልቅ ውጤት የተገኘበትና ሀገራዊ ስዕልን ሊያሳይ የሚችል ሪፖርት ተገኝቶበታል። ይህም አዲስ አበባ ብቻ ሳይሆን በሁሉም የሀገሪቱ አካባቢዎች፣ በሁሉም ክልሎች፣ በሁሉም ዞኖች ቫይረሱ ትቦ ውስጥ የተሰራጨ መሆኑን ነው ያረጋገጥንበት። በዚህ ዘመቻ ከክልል ክልል ይለያያል። አዲስ አበባ አሁንም ቢሆን በቀዳሚነት ነው ያለው። ከስርጭቱም አንጻር አጠቃላይ የወጣ ያለው ሪፖርት የሚያዘው ሰው ቁጥርን ስናይ እንዲሁም ደግሞ ሌሎች የሞቱንም ሌላውንም ስናይ አዲስ አበባ ቀዳሚ ደረጃ ይዘዋል። ሌሎች በዚህ በተለይ በዘመቻው ጋር ተያይዞ ያለውን አጠቃላይ መረጃ ደግሞ ስናይ በቁጥር ደረጃ ስናይ ደግሞ ከበፊቱ መጨመሩን የሚያሳዩ ክልሎች አሉ። ለምሳሌ ኦሮሚያ ጨምረዋል፣ ትግራይን በተመሳሳይ መልኩ ጨምረዋል።
ለይቶ ማቆያን በተመለከተም የሁሉም ዘመቻ ሪፖርት አብዛኞቹ ማቆያዎች መምላታቸውን ያመለከተ መሆኑን ዶክተር ተገኔ በመጥቀስ ያለው አማራጭ በሽታው ጽኑ ያልሆነባቸውን ግለሰቦች በቤታቸው እንዲያርፉ ማድረግ መሆኑንም ያስረዳሉ። አዲስ የተገኙ ጥናቶች በበሽታው ተይዘው የሚያገግሙ ሰዎች የበሽታ የመከላከል አቅማቸው አነስተኛ መሆኑን በማመላከት ህብረተሰቡ እንዳይዘናጋም ያሳስባሉ።
ለይቶ ማቆያዎችም ይሁኑ የለይቶ ማከሚያ ማዕከላት እየሞሉ እንደሚሄዱ ምንም ጥያቄ የለም። ምክንያቱም የቫይረሱ ስርጭት እየተስፋፋ ስለመጣ ከዚሁ ጋር ተያይዞ የሞላበት አካባቢ ወደ መሙላት ደረጃ የደረሱ ቦታዎችም እንዳሉ ሪፖርታችን ያሳያሉ። እነዚህ ደግሞ ማሻሻያዎችን የተደረጉት በተለይም ደግሞ የቤት ላይ የመታከም ክትትል የማድረግ ቅድሚያ ተሰጥቷቸው የበሽታ ምልክት ታይቶባቸው የህመም ምልክትን የሚያሳዩ ሰዎች ወደዚህ ማዕከላት እንዲገቡ የማድረግ፣ ሌሎች ግን ቫይረሱ ስለተገኘባቸው ብቻ ከመጀመሪያ አካባቢ ላይ ወደ ሕክምና ተቋማት እና ወደ ለይቶ ማቆያ ይገቡ የነበረው በተለይም መስፈርቱን የሚያሟሉ ቤታቸው ላይ መቆየት የሚችሉ እና ራሳቸውን አግሎ ለሌሎቹ ቫይረሱን ሳያስተላልፉ ቤት መቆየት እንዲችሉ እና ክትትል ተደርጎላቸው እኒ የጤና እክል ደግሞ ካጋጠማቸው ወደ ሕክምና ተቋማት እንዲሄዱ እያደረግን ነው። በዚህ መልኩ እየሰራንበት ነው ያለ ነው። ከመሙላት አንጻር ግን ቫይረሱ ስርጭት ከዚህ የጨመረ ከሄደ እና በሽታው የሚያዙ ሰዎች የመያዝ ብቻ ሳይሆን በጽኑ ሙሀን ራሱ ከፍ እያለ የመጣበት ሁኔታ ስላለ ይሄ አሳሳቢ ነው። ለዛም ነው በዋናነት ህዝባችን ምንም ሳይዘናጋ ይህን በሽታ መከላከልና መቆጣጠር የጥንቃቄ እርምጃዎችን እንዲወስድ እያሳሰብን ያለ ነው። ሪፖርቶች፣ ጥናቶች የሚያሳዩት በበሽታው ድነው ያገግሙ የመጡ ሰዎች ለወደፊት ለተለያዩ የጤና እክሎች ሊያጋጥሟቸው እንደሚችል መረጃዎች ይመጡ ነው። እነ ካንሰር፣ የስኳርና የደም ግፊት እና የተለያዩ ተመቱ እንደሚችሉ ጥናቶች ያሳያሉና አደገኛ እንደሆነ ተገንዝበን ራስን መጠበቅ፣ አካባቢ መጠበቅ፣ ቤተሰብን መጠበቅ፣ ብሮም ሀገርን መጠበቅ ትኩረት
ዶክተር ተገኔ ሲያጠቃልሉም አዲሱ ዓመት ዘመድና ወዳጅ የሚሰባሰብበት መሆኑን በማስታወስ ህብረተሰቡ በገበያና በሃይማኖት ቦታዎች ላይ ፊት መሸፈኛ ጭንብሎችን በማድረግና እንዲሁም በተቻለ መጠን የእጅ ንጽህናውን በመጠበቅ ራሱን ከበሽታው እንዲጠብቅ ከመልካም የበዓል ምኞት ጋር መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን እናመሰግናለን። እያለቀ ያለው 2012 በርካታ ጥሩና መጥፎ አሻራዎችን ትቶ እያለፈ ነው። የህዳሴ ግድቡ ውሃ መያዝ መጀመሩና ከዛ ጋር ተያይዞ የተንጸባረቀው የህዝብ አንድነት፣ የጠቅላይ ሚኒስትሩ የኖቤል ሽልማት እንዲሁም የኮሮና ቫይረስ መከሰትን ተከትሎ አቅም የሌላቸውን ከመደገፍ አንጻር የታየው ርብርብ በበጎ ጎኑ ሲነሳ፣ ግጭቶች፣ የዜጎች ሞትና መፈናቀል፣ የፖለቲካ አለመረጋጋቱ፣ የኑሮ ውድነቱና የኮሮና ቫይረስ መዛመት ደግሞ ዜጎችን የፈተኑ ችግሮች ነበር ተብለዋል። አዲስ ቸኮል የድሬዳዋና የሐረር ከተማ ነዋሪዎችን አነጋግሮ የሚከተለውን አጠናቅሯል።
አቶ ድሪያስ ታረቀኝ ይባላሉ። በድሬዳዋ ዩኒቨርሲቲ የህግ መምህር ናቸው። እርሳቸው አንኳር ናቸው የሚሏቸውን የ2012 በጎና መጥፎ ጎኖች ይጠቅሳሉ። እንደ እርሳቸው አባባል የአባይ ግድብን መሙላት መጀመራችንና በዚህ ሂደትም ዜጎች በጋራ መቆማቸው በ2012 ከታዩ በጎ ነገሮች መካከል ይጠቀሳል ይላሉ። የኮሮና ቫይረስ ሲከሰት አቅም የሌላቸውን በመደገፍ ረገድ መንግስት በጥሩ ኃላፊነት ግዴታው እንደተወጣ ጭምር ነው የሚናገሩት። በዚህ ሂደት የታየው የዜጎች ርብርብን በጥሩ ጎኑ ያነሱታል። ሆኖም እንዳቶ እንድሪያስ 2012 ሌሎች አሉታዊ መልኮችም ነበሩት።
2012 ላይ በጣም ደግሞ ያጋጠሙ ችግሮች የመጀመሪያው ሴኩሪቲ ነው። የዜጎች ወጥቶ የመግባት ችግር በዋናነት የ86 ዜጎች፣ ከዛም በፊት ደግሞ በተለያዩ አካባቢዎች የዜጎች መፈናቀል፣ ቤኒሻንጉልም ሊሆን ይችላል፣ ኦሮሚያ ውስጥም ሊሆን ይችላል፣ በአማራ ክልልም እንደዛው ቅማንት ምናምን የሚባሉ ኬዞች፣ ግጭቶች ነበሩ፣ የማይካዱ ግጭቶች። እነዛ ግጭቶች የሰው ህይወት እንዲጠፋ አድርገዋል። ያ በጣም በወረስ ኬዝ ሴናሪዮ የማየው ነው። 2012 ተፈጸመ ብዬ የምወስደው ነው። ሌላኛው እንደሚታወቀው ኮቪድ መምጣቱ ራሱ ከቦታ ቦታ መንቀሳቀስ መብታችንን ከቦታ ቦታ ኢቨን ሰላምታችንን እስከ መለወጥ የደረሰ ችግር ነው እና ያንን እንደ ችግር ልወስደው እችላለሁ። ግን አሁን በቅርቡ ደግሞ ኦሮሚያ ውስጥ የተፈጠረው ችግር አጫሉ ከሞተ በኋላ የዜጎች መሞት በጣም የሚያሳዝን ሁኔታ ነው።
በሐረማያ ዩኒቨርሲቲ መምህርና በድሬዳዋ ከተማ በምታበረከተው የበጎ ፈቃድ አገልግሎት በአሜሪካ ኤምባሲ እውቅና የተሰጣት ወይዘሮ ዘቢብ ሙሰማም ከፖለቲካ አንጻር የሚያስከፉ ነገሮችን 2012 ላይ አይተናል ትላለች።
እና በአመዛኙ ለውጥ የሚባለው የፖለቲካው ስርዓት አለ አይደለ? ኮንፊውዥን የፈጠረበት ሁኔታ አለ። አንዳንዶችን ግራ ያጋባ፣ አንዳንዶች ተስፋ የሰጠ፣ አንዳንዶች ተስፋ ያስቆረጠ። ያው በባህሪ ፖለቲካ ሁሉም ሰው ሊያስደስት አይችልም። ግን እንደ ሀገር ስታየው በጣም ብዙ ሰው ያለቀበት ነው። ፍራስትሬሽን በጣም የነበረበት፣
ተስፋ መቁረጡ፣
በጣም ተስፋ መቁረጡ ሁላችንንም ማለት ነው። ያው የራሴንም ስነግርህ ኢቨን አሁን ራሱ ለምሳሌ የሆነ ቦታ የስራ አጋጣሚ ቢወስደኝ እሄዳለሁ ወይ ብለህ ለመወሰን የምትፈራበት ሲቹዌሽን እና እውነቱ ምኑ ጋር ነው ያለው ብለህ የምጠራጠርበት አይነት ሲቹዌሽን ነው ሀገሬ ላይ ያለው ነገር፣ ምክንያቱም እና የሰላሙ ነገር። በሌላ በኩል እንደ ሀገር ያው ተስፋ የሚሰጡ ነገሮች ይሄ የምታያቸው፣ ግን ደግሞ ሰው ላይ ያለመሰራቱ ደግሞ አሳሳቢ ነው። ኖርማል ያው ቁስ ነው እና ያው ሀገር ማለት ሰው አይደለም እና ያው ሰው ላይ አልተሰራም እና ያ ነገር ትንሽ እንዴት ነው ግን ይሄ እነዚህ ፕሮጀክቶች ሀንድል ማድረግ የሚችል ጭንቅላቶች ሳይፈጠሩ ፕሮጀክቶቹ ቢሰሩ ቢያልቁ ምን ዋጋ አለው?
ልክ እንደ ድሬዳዋ ዩኒቨርሲቲ አቶ እንድሪያስ ሁሉ ወይዘሮ ዘቢብም እውቅና ባገኘችበት የበጎ ፈቃድ አገልግሎት ብሩ ነገር አለ ባይነች 2012 ላይ።
ኮሮና ኦፍኮርስ መጥፎ ክስተት ነው። በምንም ሲቹዌሽን ግን መጥፎ ቢመስልም ራሱ ጥሩ ይዞ ያመጣቸው ነገሮች አሉ። ኖርማሊ ማለት ነው። ምንድነው ካለው መጠላለፍ ካለው የብሄር የዘር ክፍፍል አለ ያልክ ደግሞ አንዱ ብሄር አንዱን ሲረዳ ስታይ ለካ ይሄ ነገር ውሸት ነው እንዴ የምትልበት ነገር ሁሉም ወጣቶች ሁሉም ሰው ባለው አቅም ሁሉ የተቸገረውን በኩል አይን እያየ በኩል አይን ፍሪት እያደረገ ለመድረስ ሰውነትን በማስቀደም ማለት ነው ሰባይነትን በማስቀደም ለመድረስ ወጣቱ ሁሉም አቅሙ የሚችለው በሚችለው ማህበረሰቡ ድጋፍ የሚፈልጉትን ለመርዳት የተደረገ የነበረው ተነሳሽነት እጅግ ገራሚ ነው።
የሐረር ከተማ ነዋሪው አቶ አብዲ ሐሰንም ሀገሪቱ በ2012 ክፉውንም በጎውንም አስተናገዷን ይናገራሉ። ጥሩ ከሚሉት ይጀምራሉ።
ለይ አባይ ላይ ያን ያህል መስዋዕትነት የከፈልንበት የጋራ ጉዳያችን የሆነው ሙሌት መጀመሩ እኔ ከፍተኛ የሆነ እርካታን ፈጥሮልኛል። የ2012 ይሄ እያለቀ ያለው ዓመት ከፍተኛ ስኬታችን ነው። ሌላ እኔ እንደ ጠንካራ ጎኖች ይህን ኢኮኖሚካሊ እንግዲህ ብዙ ነገሮች ቢሆኑም እንደ ጠንካራ ጎኖች ሌላው ማነሳው ዊሊንግነሱ በመንግስት ጎን ነበረ። እቅዶች መውጣታቸው ከተቃራኒ ፖለቲካ ኃይሎች ጋር የመደራደር ፍላጎት ማሳየቱ መነሳሳት መኖሩ 2012 እንግዲህ ከፍተኛው ነገር ያው የኖቤል ሽልማቱ እሱ በተግባር ሊገለጽ ይገባል ባደረችል ላይ ማለት ነው። ያ ነገር እዳ ነው።
ግን ሌሎች ችግሮችም ነበሩ ባይናቸው አቶ አብዲ።
ስፔሻሊ የለውጥ ኃይሉ ስልጣን ከያዘ በኋላ ብዙ በጣም ብዙ ተስፋዎች ነበሩ። በማህበራዊ በኩል አሁን ኢኮኖሚካሊ ይመስለኛል እኔ የዚህ የፖለቲካው አለመረጋጋት ከፍተኛ የኢኮኖሚና ማህበራዊ ጫናዎችን በሀገራችን ላይ ያስከትላል። እና ለምሳሌ አሁን ብናነሳ እንደ ዓለም አቀፍ ራሱ ብናይ እዚህ የኮቪድ ስፔሻሊ ኮቪድ አሁን በእኛ ላይ ድህነትን ነው ያመጣ ከበሽታው ባለፈ ከፍተኛ የሆነ ቀውስን ያስከተለው።
ሶስቱም አስተያየት ሰጪዎች በቀጣይ ምን መደረግ አለበት በሚለው ላይ የሚሉት አላቸው። አቶ እንድሪያስ ተካልኝ በ2013 ይደረጋል ብለው የሚጠብቁት ሀገራዊ ምርጫ በሰላም እንዲጠናቀቅና የህግ የበላይነትና አብሮነትን የሚያጠናክሩ ሌሎች እርምጃዎችም እንዲወሰዱ ይመክራሉ።
የበላይነት የሚለውን ነገር በጣም ሲሪየስሊ አሁንም ዜጎች ከቦታ ቦታ የመንቀሳቀስ መብታቸው እንዲጠበቅ መንግስት ተገቢውን ጥረት ማድረግ አለበት የሚል እምነት አለኝ። እንደ ግለሰብ በዛ ደረጃ ጠንካራ የሆነ አቋም ነው ያለኝ። ያ ማለት ደግሞ መንግስት ደግሞ ከሚገባው በላይም ደግሞ እርምጃ ሊወስድ ይገባልም የሚል እምነት የለኝም። ተገቢውን ጥንቃቄ በማድረግ መወሰድ ያለበትን እርምጃ ወስዶ ያ ማለት በጣምም ደግሞ ሂውማን ራይት አቢዩስ ሳይመጣ ወይም የሰብአዊ ጥሰት ሳይፈጥር የዜጎችን ወጥቶ የመግባት መብታቸው ማስከበር እንዲሁም የህግ የበላይነትን የማስከበር ኃላፊነቱን በ2013 እንዲሁ ቢቀጥል ዜጎች መተባበራቸው አሁን ያለው መተባበርም ወደፊት ቢቀጥል።
ወይዘሮ ዘቢብ ሙሰማም የአቶ እንድሪያስን ሀሳብ ይጋራሉ። ብሔርተኝነት ቢለዝብና ሰውነት ብናስቀድም ይላሉ።
ሰማችን አስፈርቶናል። የምር አሁን እኔ ማምነው በሰውነት ነው። ዘር ሳይኖረኝ ቀርቶ አይደለም። ይሄ የተከፋፈለ የዘር ፖለቲካ በጣም አንዳንዶች እንዲህ ሲባል ላይወዱት ይችላሉ። እንዲህ ኢቨን ብዬ በማለት ይሄን እንዴት ዘሪን ከመናቀው ከመጥላት አይደለም ግን ሰውነት ይቀርማል ከምንም ነገር በላይ ስታንዳርድ አያስፈልገውም ሰው መሆን በቂ ስለሆነ ማለት ነው።
የሐረሩ አቶ አብዲ ሐሰን በበኩላቸው በፌደራል መንግስትም በትግራይም በኦሮሚያም ሆነ በሌሎች አካባቢዎች የሚስተዋሉትን የሀገሪቱን ውስብስብ ችግሮች በሁሉ አቀፍ ውይይት መፍታት አለብን ባይ ናቸው።
እዛ ቦታ ላይ ጥሩ አይደለም። ያጠፉት ነገሮች ካሉ በህግ ይጠየቃሉ። ጥፋተኛ ካለ ማለት ነው። ነገር ግን አሁን እቺን ሀገር ከማረጋጋት አንጻር ድርድር መቅደም አለበት። ድርድር ኔጎሽየት መነጋገር አለብን። ቅድም ብያለሁ እኔ ክፍተቶች ይሄ ናቸው። ነገሮችን ማጦዝ የለብንም። የተገባልንን ተስፋ እስቲ መለስ ብለን እንየው።
ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየነን። የነገ ሰው ይበለን። መልካም ምሽት።
Stout and you